የሙዚቃን ሳይንሳዊ ስነ ልቦናዊና ማህበራዊ ጥቅም በሚመለከት ከሄኖክ ተመስገንና ከዶክተር ዮናስ እንዳለገዳ ጋር ያደረከውን ውይይት በመገረም ተከታተል። ሱሌ ተንደረደሩት ካሳውን ይበልጣል የተባሉ አድማጫችን ናቸው። ከዚሁ ከዋሽንግተን ዲሲ ከዚህ ቀደም አትክልቶች ሙዚቃ ይሰማሉ የሚል ነገር ለሙዚቃ ሰምቼ ነበር። በተለይ በዚህ ዝግጅት ያዳመጥኩት ግን አስደንቆኛል። ሙዚቃ ለጥናት ወይም ለአእምሮ ንቃት የሚረዳ እንደሆነ እኔም ምልክቱን አይቻለሁ። ከትምህርት ቤት የተሰጠኝን የጥናት ስራ ለረጅም ጊዜ ሳነብና ጽፍ ከቆየው በኋላ ሲሰለቸኝ ሙዚቃ ሰምቼ ወደ ስራው ስመለስ የተሻለ የመነቃቃት ስሜት ይሰማኛል። እንግዶች ያሉት ትክክል ነው ማለቴ ነው። ካሳውን ይቀጥላሉ። ከተቻለ ብትጠይቅልኝ ሲሉም ጥያቄያቸውን ያስከትላሉ። ካሳሁን አንደኛ ደረጃ ያለን አንድ ጥልቅ የሙዚቃ ችሎታ ያላቸው የሙዚቃ መምህር ነበሩ። እኒህ ሰው በጣሊያን ሀገር ሙዚቃ ተምረው የተመለሱ ነበሩ። በፒያኖ ትዝታን ሲጫወቱ ልብ ይሰርቃሉ። እኔ እስከዛሬ እንደዚህ አድርጎ በፒያኖ ልብ የሚሰውር ሙዚቃ የሚጫወት ሰው አላጋጠመኝም። ታዲያ ስለኚህ ባለልዩ ሙዚቃ ችሎታ መምህራችን የሚደንቀኝ ነገር አለ። ይኸውም ሰው ባለበት ሙዚቃ መጫወት አይወዱም ነበር። እኛም የምንሰማቸው ተደብቀን ከሙዚቃው ክፍል ውጭ ሆነን ነበር። ልዩ ክብረ በዓል ላይ እንኳን ችሎታቸውን የሚያውቁ ባለስልጣናት ሳይቀር መድረክ ላይ ወጥተው ፒያኖ እንዲጫወቱ ሲለምኗቸው በፍጹም አይፈቅዱም። ታዲያ ከሚወዱት ሙዚቃ ለምን እንደሚሸሹ ብዙ ጊዜ ጠይቀናቸው ምክንያቱን በግልጽ ሊነግሩን ፈቃደኛ አልነበሩም። ሆኖም በውስጣቸው የተቀበረ አንዳች የስሜት ጉዳት ወይም ማስታወስ የማይፈልጉት ነገር ይኖር ይሆን የሚል ስሜት ይሰማኝ ነበር። እናም ለእንግዶቹ ጥያቄ ሙዚቃ በተቃራኒው የስሜት ስብራት ያመጣ ይሆን የሚል ነው። የመምህራችን ከተጠበቡበት ሙዚቃ የሚሸሽ ሚስጥራቸው ምን ይሆን? የሚያሳዝነው ታዲያ በሆዳቸው የተቀበረውን የሙዚቃና የስሜት ጉዳት ሳይነግሩን ከዚህ ዓለም በሞት ተለዩ። ባሰብኳቸው ቁጥር ዛሬም ድረስ ይገርመኛል። እንዲያው ነገሩ ምን ሊሆን ይችል ይሆን ሲሉ ካሳሁን አስተያየትና ጥያቄያቸውን ይቋጫሉ። በቀጠሯችን መሰረት አግኝተናችኋል ፕሮፌሰር ዮናስ እንዳለገዳ፣ ሄኖክ ተመስገን። እንግዶቼ በድጋሚ እንኳን ደህና መጣችሁ።
እንኳን ደህና ቆየ። እንኳን ደህና ቆየ።
የአንጎል ሐኪሙንና ሙዚቀኛውን ምን አገናኛቸው የሚል ጥያቄ ቢነሳ ብዬ ነበር። የቀደመውን ፕሮግራማችን የተከታተሉ አድማጮች ግን ምን እንዳገናኛችሁ ሳይረዱ እንዳልቀሩ ገምታለሁ። አድማጫችን አቶ ካሳሁን ይበልጣል የሰማችሁትን ጥያቄ ታሪክ አያይዘው በግላቸው የሚያውቁትን ዋቢ አድርገው ነው የሚያነሱት። ሙዚቃ የሚወዱትን ያህል እሳቸው የሚያነሷቸው የሙዚቃ ሰውና መምህራቸው ከሙዚቃው ጋር ተያይዘው የተጎዱትን ነገር የሚያስታውሳቸውም ይመስላል። የሙዚቃ ማዋንታዊ ፋይዳ ነውና በሰፊው የተነጋገር ነው። ጉዳትም ሊታወስበት ይችላል ወይ? መልሶ ወደዚያ ዘመንና ጊዜ ይወስዳል ወይ የሚል ጥያቄ ያስነሳል። የኚህን ሰው ችግር በእርግጠኝነት እርሳቸው ካልሆኑ ወይም በቦታው የነበረ ሰው ካልሆኑ መናገር ባይችሉም ምን ሊባል ይችላል? የአንጎል ነገር ነውና ፕሮፌሰር ዮናስ እርሶን ላስቀድም።
እሺ አሉላ። በመጀመሪያ ደረጃ አቶ ካሳሁን አድማጩ ሀሳባቸውን በጥሩ ሁኔታ አቀነባብረው ነው ያቀረቡት። ለጥያቄው መንደርደሪያ የሰጡት መረጃ በጣም ጥሩ ነው። በአጠቃላይ አንድ ነገር ስናስታውስ ስቴት ዲፔንደንት ሪኮል ማለትም በዛ የነበርንበት ለምሳሌ ያክል ጥላሁን ገሰሰ፣ ውታ አስከፋ ለምሳሌ በ1970 ዓ.ም አዳምጬው ከሆነ በማዳምጥበት ጊዜ የነበረውን ወንዙን ሸንተረሩን የሚመስል ነገር ሊያመጣ ይችላል። ከ10 ዓመት ከ20 ዓመት በኋላ ተመልሼ ስሰማ ያንን ወደዛ ቦታ ሊወስደኝ ይችላል። ወይንም ደግሞ ያንን ሙዚቃ ስሰማ የነበረውን ወንዝና ሸንተረር የሚመስል ነገር ሌላ ቦታ ሌላ ሀገር ሄጄ በማይ ጊዜ ወደዛም ያንን ሙዚቃ ሊያመጣው ይችላል። እና ሙዚቃ በምንሰማበት ጊዜ በአካባቢ ያለውን ኮንቴክስት፣ በአካባቢ ያለውን ሁኔታ፣ ዛፉን፣ ሸንተረሩን፣ ወንዙን፣ ቤቱን ወይም ስሜቱን ሙዚቃው መልሶ ሊያመጣው ይችላል። ይሄ ስቴት ዲፐንደንት ሪኮል የሚባለው ነው በእንግሊዝኛ።
ሁኔታውን መሰረት ያደረገ ቦታውና ጊዜው ጋር የተዛመደ እንደማለት ይሆን?
ትክክል። ጥሩ አድርገን ተረገምከው። ሌላው እንግዲህ ይህ የፒያኖ መምህር እንደዚህ አይነት ትልቅ ችሎታ ያላቸው ለምን አደባባይ ሸሹ የሚለው ምናልባት አንድ የሆነ ችግር ያጋጥማቸው ሊሆን ይችላል። ነገር ግን በአጠቃላይ በፈረንጆቹ ፐርፎርማንስ አንግዛይቲ ማለትም መድረክ ላይ ወጥቶ መናገር፣ መዝፈን አንዳንድ ዘፋኞች ወይም ንግግር አድራጊዎች ምንጊዜም ወደ መድረክ ሲወጣ ትንሽ ልቤ ትርትር ማለቱ አይቀርም፣ ትንሽ ፍራት ይለኛል፣ ከዛ ግን ወዲያውኑ ስቀጥል እየተረጋጋ ሄዳለሁ ይላሉ። ስፖርትም እንደሱ ነው። ከታተላለ ስፖርት ዜና እና ሲናገሩ አሁን የእግር ኳስ ጨዋታ የአሜሪካውም የውጭ ሀገሩም ገና ሲጀመር ተመልካቹ 70,000 60,000 ሰው ያያቸዋል። አንዳንድ ጊዜ ያንን የስጋት ስሜት ለማብረድ በእጁ አንዱ ማቀብሎት ብዙ ለስህተት የማያጋልጥ አይነት ቀለል ያለ እና ብዙ ረቀቅ ያለ እንቅስቃሴ በማድረግ ሰውነታቸውን መንፈሳቸውን ካረጋጉ በኋላ ከዛ በኋላ ነው ወደ ከበድ ያለ እና አስቸጋሪ የሆነ የጨዋታ ስልት የሚከተሉት። በተወሰነ ደረጃ ሰው መድረክ ላይ ሲወጣ የተወሰነ ኤክሳይትመንት፣ የተወሰነ ስጋት ሊኖረው ይችላል። ዋናው ትልቁ ጥያቄ ያንን ስጋት እና ፍርሃት መሸሽ ከጀመረ ለአጭር ጊዜ ያንን መድረክ በመሸሽ ግለሰቡ ስጋቱ ሊቀንስለት ይችላል። በረዥሙ ግን ሲታይ ጉዳቱ ያመዝናል። ስለዚህ ቦብ ማርሌም እንደሚለው የዛሬዋን ትንሽ ጦርነት ዛሬ ከሸሸ ከባዱ ጦርነት ከብዙ ዓመት በኋላ ያጠፋሃል ነው የሚል አይነት አለ እና ይሄ በፈረንጆቹ ኤክስፔሪየንሻል አቮይዳንስ የማይመችን ስሜት መሸሽ ሁልጊዜ ጠቃሚ አይደለም። እንዲያውም በረዥሙ ሲታይ ጉዳት አለው እና እኚህ ሰው እንግዲህ ያጋጠማቸው አይታወቅም፣ ግን በትክክል ያንን ችሎታ ይዘው ከታቸው የጋን መብራት ሆኖ ህዝቡ ሳያውቀው ማለፋቸው ያሳዝናል። እና ምናልባት እንግዲህ ያን ያጋጠማቸው ከባድ ሁኔታ ነበር፣ ያንን ከመጠን በላይ የመሸሽ ኤክስፔሪየንሻል አቮይደንስ ሊሆን ይችላል። እንግዲህ ግምት ነው።
በእርግጥ ጉዳቱ አደረሰብኝ የሚለው ሰው በሌለበት በሀሳብ ብቻ የሚነገር ነው። አቶ ካሳሁን ጠቃሚ አስተያየት ያገኙ ይመስለኛል። ፕሮፌሰር ዮናስ አመሰግናለሁ። ሄኖክ ወደ አንተ ልምጣ። አንተስ እድሜ ልኩን ከሙዚቃና ከሙዚቃ በረከቶች ጋር እንደኖረ ሰው እንዲህ ያለ ገጠመኞች ሰምተህም አይተህም ታውቅ ከሆነ ከእነሱን ጋር ልታዛምድልን ትችላለህ።
እኔ አንድ ሌላ ኬዝ ነው የማውቀው ከዚህ ጋር የሚመሳሰል። ቦስተን አካባቢ አንድ የታወቀ ሙዚቃ አስተማሪ ነበር፣ ፒያኖ አስተማሪ። ስሙ ለጊዜው ጠፍቶብኛል፣ ግን በጣም ትልልቅ በዓለም የታወቁ ሙዚቀኞችን ቺኮሪያ ከቦስተን አካባቢ ነው፣ ከቼልሲ ትንሽ ወጣ ብሎ ሰበር ቦስተን ያለው። እዛ ቦስተን ድረስ በዓለም ትልቅ ደረጃ የደረሱ ሙዚቀኞች ሁሉ ፍን ፍለጋ መጥተው ከሱ ይማሩ ነበር። ይሄ ሰውዬ ግን በጣም በአስተማሪነቱ ቢታወቅም እሱ ጋር ሄደው ትምህርት መማር ልክ እንደ ጉሩ ነው። ግን አንድ ጊዜም ሬከርድ አድርጎ አቅም ወይም ስቴጅ ላይ ወጥቶ በማስተማሩ የታወቁ ችሎታውን ደግሞ ሄደው ከሱ ሌሰን የሚወስዱት ወርልድ ክላስ ሙዚቀኞች መሰክሩለታል። ግን ፕርሶ ማድረግ አይፈልግም ትረስት ስለሌለ እንደሆን ወይም ምጫወት ሌቭሉ በጣም ሀይ ሌቭል ነው። ግን ምንም ነገር ከዳርጉ አቅም ራሱን ሞቶ በዛናን ማግኘት ይችላል። ግን አይፈልግም ማስተማር ብቻ ነው። አሁን በህይወት የለም። ለምን እንደሆነ አይገባኝም። ስን ኬዝ ነው ማውቀው። ብዙ ጊዜ እኔ እንደመስለኝ ለራሴ ባለኝ ኤክስፔሪንስ ሙዚቃ መጫወት አንድ ትልቁ ሳቲስፋክሽኑ እየተጫወቱ ሳለ ከኦዲየንሱ የምናገኘው ፊድባክ ከኦዲየንሱ ጋር ኮሚኒኬት ለማድረግ እንደ ኮሚኒኬሽን ቱል አንደኛው ሙዚቃ ፓርቱ ና ኦዲየንስ ከሌለ ለብቻ ወይም ቤት ውስጥ መጫወት የሬር ኬዝ ይመስለኛል። ብዙ ሙዚቀኞች በሰው ፊት መጫወት ያቀለቡት ከሰው ኤነርጂ ማግኘት ጋር እነሱም በሰው ኤነርጂ መስጠት ይፈልጉ ይመስለኛል። ስለዚህ በዩዥዋል አይደለም ኤግዛክት ሲዝም ከባድ ነው። እንደዚህ ነው ለማለት ዶክተር ያናስ ያለው ጥሩ ልጅ ሊሆን ይችላል። የስቴጅ ፍራይት ወይም የፐርፎርማንስ አንዛይቲ ወይም ደግሞ በሰው ፊት ከመጫወት ጋር ከቤት የደረሰ አንድ ኔጌቲቭ ኤክስፒሪየንስ ካለ ስካር እንዳያደርጋቸው ወይም ለሁል ጊዜ እንደጠባሳው ነው አንጎላቸው ውስጥ ሊቆይ ይችላል። ግን ከባድ ነው ይሄ ለውደው ለመናገር።
መልካም፣ ከአንተ ጀምሬ ወደ ፕሮፌሰር ዮናስ የሚሄድበት ሌላ ጥያቄ ላንሳ። ለረጅም ጊዜ ሙዚቃ የሚሰሙ ሰዎች የሙዚቃ ፍቅር የጠና መሆኑ ይታወቃል። ሙዚቃ እንደሚጫወቱ ሰዎች በዛ ሙዚቃ ይጠመዳሉ። አንዳንዶች ሱስ ይሆናል እስከሚለው ድረስ ይሄዳሉ። በእርግጥ ሱስ ነው የሚለውን የአንጎል አሰራርና ሱስ የሚባለው የሚታይበት መንገድ ከሕክምና አንጻር ፕሮፌሰር ዮናስ ይመለከቱልናል። ለአንተ ግን እንደ ሙዚቀኛ እንግዲህ ሱስ አዘውትሮ የሚደረግ ነገር ነውና ካልተጫወትክ የጎደለ ስሜት የሚሰጥ በታዳሚነት የምታውቃቸው የረጅም ጊዜ የመድረክ ተከታታዮች በሚታያቸው መድረክ በርቀም በቅርብም የምታውቃቸው ነገሮች ካሉ ሙዚቃ እንደ ተወዳጅነቱ አንታይ ፋይዳዎቹ እንደመበረከታቸው ሱስም ያስይዛል ወይ? የሙዚቃ የሚባል ሱስስ አለ ወይ? አንተስ ከምትረዳው?
አዎ፣ እኔ አሁን ዳመኝ ልምድ ለምሳሌ ሁልጊዜ መስተውን ያው ኦዲየንስ ውስጥ ያሉ ሰዎች ሙዚቃ በጣም ይወዱ ማይቀሩ ኮንቲነስ የሚመጡ ሰዎች አሉ ይመስለኛል። እኔም ራሴ በሰሚ ሆኜ ሳየው ሱስም እንኳን ኤግዛክትሊ አዎ ለክ ሱስ ማለት ይቻላል። በጣም ካለ ሙዚቃ ኢማጂን ማድረግ አልችልም። ላይሰና አሁን አዲስ ነው
ሙዚቃ የሌለበት ህይወት አይታየኝ።
ሙዚቃ የሌለበት ላይ በጣም ከባድ ነው የሚሆነው። እንደ ሰሚም እንደ ተጫዋችነት እርግጠኛ ነኝ ያው ሱስ የሚሄዱ ይመስለኛል።
ፕሮፌሰር ዮናስ የሳይንሱን መነጽር እዚህ ጋር ቀረብ አድርገን እንመልከትበት። ሱስ የሚባለውንም ራሱ እንዴት እንደምንገልጸው በተለይ ከአንጎል አሰራር እና ሱስ ከሚገለጥባቸው መመዘኛዎች አንጻር ሙዚቃ ሱስ ያስይዛል ብለን መውሰድ እንችላለን? ሄኖክ በቅርበት የሚያውቃቸውን ምሳሌዎች ገልጾልናል።
ሱስ የሚለው ቃል እንዴት ይተረጎማል? ሱስ የሚለው ቃል ያነጋገር ዘይቤ ሊሆን ይችላል፣ ሐሳብን በአንክሮ ለመግለጽ። አሁን ባለፈው አቶ ለማ መገርሳ ኢትዮጵያዊነት መልእክታቸው ሰው ልብ ውስጥ እንዲገባ ማድረግ ችሏል። ይሄ እንግዲህ ያነጋገር ዘይቤ ነው። በሌላ አንጻር ግን ሱስ የሚለው በሕክምና በሳይንስ ሲታይ ግን የተለየ ትርጉም ነው ያለው። ለምሳሌ ሱስ ሲባል አንድን ነገር ከመጠን በላይ በመጠቀም በጤና ላይ በግለሰቡ የህብረተሰብ ኑሮ ላይ በቤተሰብ ላይ ህብረተሰብ ላይ ከፍተኛ ጉዳት የሚያመጣ ከሆነ ለምሳሌ ያክል አንድ ሁለት መለኪያ መጠጥ ምናልባት መውሰድ ብዙ ላይ ጉዳት ይችላል እንደ ሱስ አናየው። ነገር ግን አንድ ሰው አንድ ሊትር ወይም ሁለት ሊትር ሞሊሶ ወይም ካቲካላ በየቀኑ ማታ ማታ ቢጠጣና ከዛ በማግስቱ ስራ መሄድ ካልቻለ ከሚስቱ ወይም ከባሏ ጋር ከመፋታት ከመጣ ልጆችን ችግር ውስጥ ከከተተ ህብረተሰብ ምናልባትም በስካር መንፈስ ድንጋይ አንስቶ በማጠገቡ የምትሄደውን ላንድ ሮቨር መስታወት ቢሰብር ይሄ ነው እንግዲህ ሱስ የሚባለው። ከመጠን በላይ ነገር ተወስዶ ሌላም አክሳሪ ችግር ሲኖር ሙዚቃን በዛ አልመድበውም። እንደ ስፖርት ነው የተሻለ እየተጫወተ ይላል። በእርግጥ አንድ ሰው የሙዚቃ መሳሪያ በቀን 10 ሰዓት እየተጫወተ ቤተሰቡን፣ ልጆቹን፣ ስራውን፣ ኑሮውን፣ ሁሉን ነገር ምግብ መብላቱን ምን ስቶሱን ብቻ ካደረገ ይህ እንግዲህ ምናልባት አጠያያቂ ነው።
የእናንተን እርዳታ የሚፈልግበት ይፈጠራል።
ግን ብዙ ጊዜ እንደሱ አይመስለኝም። በእርግጥ አንዳንድ በታሪክ ስንሰማ አሁን ሞትሳት ብዙ ሰዓት ተመስጦ በማድረግ ራሱን ችላ በማለት ያለ ጊዜ ተቀጨ በ35 ዓመቱ የሚሉ ሰዎች አሉ። እንግዲህ ማን ያውቃል።
ፕሮፌሰር ዮናስ ይሄን የከፋውን ቤት ለማፍረስ የሚደርሰውን እንደውም በአማርኛው ለመለየት ይመስላል አጉል ሱስ ይባላል። ሱስ የሚለው በደንብ አይገልጸውም በሚል ወይም አሉታዊ ጎኑን ለማሳያነት ሲጠቀሙ አጉል ሱስ እስከሚባል ድረስ ይወስዳል። አዎንታዊ ይዘት ያለው ነገር ግን በሚከተለው ጣጣ ቅድም በጥሩ ምሳሌ እንደገለጹት ቤት የሚያፈርስ ቤተሰብን ለመበተን የሚያበቃ ስራ መስራት የሚያቀት ድረስ ሌሎች የሚከተሉ ጣጣዎች ከሚያመጣው በመለስ በመዘውተሩ ለሱ ካለ ፍቅር አንጻር ያ ሰው ያለ ሙዚቃ አልኖርም የሚለውን ስሜት የሚገልጽበት በዛ ደረጃ የሚታይታዩታል። የግድ አሉታዊ የሆነው ውስብስብ ነገር ሳይከተል ሄኖክ የገለጸውም እሱ ነውና።
እሺ፣ ነገሩ እኮ ሁሉም ነገር ከልክ ካለፈ ችግር አለ። ሰው ከመጠን በላይ ብዙ ሊትር ውሃ ቀኑን ሙሉ ሲጠጣ ቢውል አንጎል ውስጥ ሰርበር ኤዴማ እብጠት ያመጣል አንጎል። እና አንዳንድ በሽታዎች አሉ እንዲህ የሚያስደርጉ አንዳንድ ስኪዞፍሬኒያ በሽተኞች ውሃ ከመጠን በላይ ይጠጣል። ቤት ውስጥ ቧንቧውን በሙሉ ሲጠጡ ውሎ እንደሚጥል በሽታ አድርጎ ሊያመጣቸው ይችላል ሆስፒታል። እና ሁሉ ነገር በልክ ነው አቺክ ዘፋኞችን ብለውታል። ከልክ ሲያልፍ ብዙ ነገር ችግር ሊያመጣ ይችላል። እና እንደ ግለሰቡ ነው የግለሰቡን ህይወት አመሰቃቅሎ ገደል የሚከት አይነት አጉል ሱስ ሊሆን ይችላል። ነገር ግን በአጠቃላይ ሙዚቃን መስማትና መደሰት ለአንዱ ሰው 1 ሰዓት በቂ ይሆናል፣ ለአንዱ 2 ሰዓት፣ ለአንዱ 3 ሰዓት እንደ ግለሰቡና እንደ ሁኔታው ነው ማየት የምንችለው። እና ግን ጥሩ ነው ሙዚቃ ብዙ መጫወት መደሰት ቲንክ ከሱስነት ባይደርስም አስደሳችና አነቃቂ ለላው ደግሞ በጣም ለባለሙያዎቹ ደግሞ ትልቅ ስራም ነው።
መልካም ሄኖክ እንግዲህ የሁለቱን ጽንፎች ፕሮፌሰር ዮናስ ለይተውልናል ከልክ እስካላለፈ ድረስ ብለዋል ውሃ እንኳን ቋሚ የሆነው ነገር ከልክ ካለፈ የሚያመጣውን ምሳሌ አጣቅሰው ያንተም ምሳሌ እንደተረዳሁት ለዛ ካለ ፍቅር ጋራ ሙዚቀኛውም ሆነ ታዳሚው የሚሰጡትን ጊዜና የበረታ ፍላጎታቸውን ለማሳየት ይመስለኛል።
ልክ ነው። አሁን ለምሳሌ በህይወት ውስጥ ለምሳሌ አንድ ሰው አንተ ማን ነግረኝ መጀመሪያ ሆነኝ ነው ብሎ እንጂ ሙዚቀኛ ነኝ አይደለም። ምክንያቱም ሙዚቃ የምሰራው ስራ ነው እንጂ ሙዚቃ ብቻ አይገልጽም።
ምንነት አይደለም።
ሙዚቃ የምሰራው ስራ ነው ፕሮፌሽን እንጂ ሙሉ እኔነት አይገልጽም። ለእኔ ለምሳሌ በራሴ ላይ የፋሚሊ ላይፌ ባለቤቴ መርዝቼ ሜቢ ከሁሉም በላይ ፕራዮሪቲ አለኝ። ኢቨን ሙዚቃን በጣም በወደ ከዛም በላይ ሆነብኛል። ስለዚህ አንሄልዚ ደረጃ አልደረስኩም ማለት
ነው። የሚያግባባ ይመስለኛል። ሄኖክ ሙዚቃ ውስጥ የሚበልጠውን ህይወቱን እንዳሳለፈ ሰው ቀደም ብለህ እንደነገርከን ከልጅነትህ ነው የሚጀምረው። የታላቅ ወንድምህ ሙዚቃ መሳሪያ ቤታችሁ ሲገባ ይጀምራል ሙዚቃ ታሪክህ። ምንም እንኳን ያጠናኸው ሙያ ሌላ ቢሆን፣ የሌላ ጊዜ ሰፊ ውይይታችን ሽራፊ ነው፣ የምህንድስና ሙያ ነው ያጠናኸው ይሁን እንጂ የምትታወቅበት አንተም ራስህን ቅድም እንዳልከው የህይወትህ አንዱ ነገር የምታየው ሙዚቃ ነው። ሙዚቀኛ ባትሆን ኖሮ ምን የምትሆን ይመስልሃል?
አክቲቭ እወዳለሁ። ስለዚህ ሜቢ አርክቴክት ሊሆን ይችላል። ሙዚቀኛ ባለ አርክቴክቸር ደስ ይለኛል። ግን መጀመሪያ አሜሪካ ነገር ጊዜ ከዛ በፊት ነው ሙዚቃ ጀመርኩት። ሙዚቃ ለማጥናት ድፍረቱና እንትኑ ስላልነበረኝ ነው። አንደኛ ድፍረቱ ነው፣ ሁለተኛ ደግሞ ቤተሰቦች ምንም አይነት ተጽዕኖ አድርጎብኝ አያውቁም። ለምሳሌ ብዙ ጊዜ ሀገራችን የትም እኛ እንደሚታወቀው ኢንጂነር፣ ዶክተር፣ ሎየር እንዲሆኑ የሚፈልገው ብዙ ጊዜ ቤተሰቦች ለልጆቻቸው ሴኪሪቲ ብለው አስበው እንደዚህ አይነት ሰው እንደሚከፍልና ፕሬስቲጂየስ የሆነ ሰውም በደሚያከብረው አይነት ሰው የሚኖር ደስ ይላቸዋል። ብዙ ጊዜ እንደዚህ አይነት ሳይ ለበጡ ብዙ ጊዜ ቤተሰቦች ያለ ግን የእኔ ቤተሰቦች ውስጥ ምንም እንኳን ፊድባክ ምንም ነገር ብለውኝም ባያውቁም ሜይ ቢ ሰብኮንሸስሊ ሙዚቃ ቀጥታ ይጄ ባቀና ከያስበቶች ደስ ላይላቸው ይችላል የሚል ነገር ሊኖር ይችላል። አንደኛ በዛ ምክንያት ሊሆን ይችላል። ራሴን ደግሞ ተቸግረል የለኝ በጣም እየወደድኩት ግን እሱን አላት ነው። መጀመሪያ ኢንጂነሪንግ አጥንቼ ግራጁዌት አድርጌ 3 ዓመት ከሰራው በኋላ ነው ያኔ እርግጠኛ ሆንኩኝ። 19 ዓመት በዛ በማንድስነት ውስጥ ያንንም ያልኩኝ እንግዲህ ዊኬንድ ላይ ሙዚቃ ነው የምጫወተው እና መጨረሻ ላይ እርግጠኛ ሆንኩኝ። አዛ ፖይንት 100% ጥሩ ያደርኩ
ትክክለኛው መንገድ ይሆናል።
በቃ ከሙዚቀኛ ሌላ መሆን እንደምስል ያወቅኩት የእኔ መንገድ እንደዛ ነበር። ያን ኬርኩ በኋላ በቃ ከዛ ወደ እርግጠኛ ሲሆን ከስራዬን ኩታሪኬ እንደገና ወደ ሙዚቃ ትምህርት ቤት ገባሁ። ስለዚህ ለእኔ ያን ጊዜ ወሰደብኝ። ያን ያርግብኝ ደስታ ነበር ከመጀመሪያው ሙዚቃ በወደውም ላጠናው መሄድ አልቻልኩም። በኋላ ግን አንዴ እርግጠኛ ሲሆን ሁሉ ነገር ትቼ ኢቨን ወደፊት ፊቸሩንም ባይና መንገድ ላይ ፍራንክ እየወሰዱ የሚጫወታል ሙዚቀኞች እንደዛ መሆን ይልባቅ እዛ ለመድረስ ግን ጊዜ ፈጀብኛል።
ባለሙሉ ስሜት ለመስጠትህም ለስኬት መብቃትህን አሳይተሃል። ሄኖክ አሁንም የሌላ ጊዜ ሽራፊ ውይይታችን አካል ነው። አንተ በታላቅ ወንድምህ ሙዚቃ መሳሪያ ሙዚቃህን የጀመርከውን ያህል ታናሽ ወንድምህም በዛ መንገድ እንዲገፋ እርሱም በቤት ውስጥ የጀመረው ቢሆን ዩናይትድስ ከመጣ በኋላ ወደ ኋላ እንዳይመለስ ያደረገው ይመስላል። ቶማስን ድምህን ከዚህ ቀደም ባናገርኩበት ጊዜ ይሄን አጫውቶኛልና ወደ ታችም ይወረደ ይመስላል ሙዚቃ በቤታችሁ።
አዎ ልክ ነው። ለኔ ትልቁ ነገር አንድ ተማሪ በራሴ ህይወት ለሌላም ሰው እናልባት ክሊሼ ነው ብዙ ሰው የሚንገረበትና አዲስ ነገር አይደለም፣ ግን ከሁሉም ነገር ደስታ የሚሰጧት ለሰዎች የሚወዱትን ነገር መስራት ይመስለኛል። በአሉ ላይ ከገንዘብም በላይ ከሆነ ነገርና ለምሳሌ አሁን ታላቅ ወንድሜ ዘላለም በጣም በጣም ወደት ነው የሚሰራው ሴቱም እትምናው በዛ ምክንያት ትርስ ጊዜ ሲኖረ ሁሉ ብዙ ነገር ያነጣል። ስለዛ ኢንትረስት ከ ሙዚቃ መወደኛል እሱ ደግሞ ያናደዋል። እርግጠኛኔ ዶክተር ዮናስም እንደዛ አንተም እንደዛ አሉ ነው። ሁሉ ሰው በራሱ ፊልድ በሚወደው ፊልድ ልዩ ልዩ ኢንትረስት ነን ያለን። በአለም ላይ የምንወደውን ነገር እና ፓሽን ያለን ነገር እስከ ተረንቶስ ደስተኛ የሚያደርገ ይመስለኛል። ትልቁም ምርት ከኔ ሰው ነው አንክ በህይወት ውስጥ የምንወደውና ፋሽን ያለን ነገር እስከ ሰራን ድረስ ትልቅ ደስታ ሚሰጠ ይመስለኛል። ለእኔ በቃ ጀነራል ዩስ ነው ማለት
እሱ ነው መንገድ። እሺ የሚያግባባ ይመስለኛል። ፕሮፌሰር ዮናስ የሙዚቃ ነገር የሄኖክን መንገዶችም እንገፋ አድርገን እንመለከት ጋብዟል። እርስዎ ሙዚቃ የቱን ያህል እንደሚወዱ በስራ በሚጠመዱበት ጊዜ ሳይቀር ሙዚቃ እንዴት እንደሚሰሙ ባለፈው ውይይታችን አጫውተውናል። ለሙዚቃ ያለዎትን ፍቅር ከዚህ ቀደምም አንስተናልና እኔና እርስዎ እንደ አድማጭና እንደ ተመልካች ከሚጫወቱት ሰዎች ባላነሰ የምናገኘው እኩል ደስታ አለና እንዴት ይገልጹታል ሙዚቃ በህይወት ውስጥ ያለውን ስፍራ?
የሙዚቃ መጫወት አልችልም፣ ግን የሙዚቃ ተጠቃሚ ነኝ። ራሴ የማየው እንደ ኮንሱመር ነኝ ሙዚቃ። ሌሎቹ ስላሁን ገሰሰ ሌሎችም እግዚአብሔር በሰጣቸው ችሎታ ላይ ደግሞ ታታሪ ሆነው ለፍተው ደክመው የሚያመጡትን ሙዚቃ ማጣጣም ደስ ይለኛል። ምስጋና ይግባው እንግዲህ ለኛ ሙዚቀኞች ለሁሉም እና ይሄ ነው። ሌላ ከሙዚቃ ጋር ባስተካከለም በመጠኑ ትርፍት ይያለ ይልጋ ጨፈ የስፖርት ጋዜጠኛ ነበር። ስፖርት ዜና መስማት ደስ ይለኛል። አሁንም መኪና ውስጥ ሁልጊዜ ስፖርት ጨዋታ ሲካሄድ እዚህ አሜሪካ ሀገር ፉትቦል እከታተላለሁ። ዳን ጊዜ አብረውኝ በመኪና የሚሄዱ አብረውኝ የሚሰሩት ባልደረቦቼ ይገርማቸዋል። ይህንን እንደምትሰማው አይጠብቁም። አንዱ የሚያስደስተኝ እሱ ነው። የስፖርት ዜና መስማት ቤት ውስጥ በኢንተርኔት አሁን በዩቲዩብ ሬዲዮ በጣም ደስ ይለኛል። እና እንደ ሙዚቃም ባይሆን እሱ ነው አንዱ መንፈስ ማነቃቂያ እና የሚያስደስተኝ ነገር። እና በእውነት ሙዚቃ ትልቅ ስጦታ ነው። እና ሄኖክ ደክሞ የሚያመጡትን መጠቀም ነው።
እኔ እና እርሶ አንድ ቡድን ውስጥ ሆነን እንጋራለን። አንዳንዴ ስራችንንም ያሳምሩልናል። በእኔ በኩል ፕሮፌሰር ዮናስ የሙዚቃን ጥቅም በሚዘረዝሩ ጥናቶች ውስጥ በቀደመ ቅንብራችን ሙዚቃ ማከም መቻሉንም ከስቃይ ስሜት ማስታገሱን ሆን ተብሎ ሙዚቃ የሕክምናው አካል የሚሆንበትን ባለፈው በጨረፍታ ነካክተናል። ሙዚክ ቴራፒ የሚባለውን በሙዚቃ ማከምን እንደ መንገድ የሚመለከቱበትም አልፎ አልፎ ይታያል። እሱ ላይ ምን አስተያየት አለዎት? ያንድን ሰው ሁለንተናዊ ስሜትና ጤና ለመንከባከብ ከሚደረጉ ጥረቶች አንፃር እንደ መድኃኒትና እንደ ቀዶ ጥገናውም ቀጥታም ባይሆን
በርግጥ በተለየ ስነአምሮ ወይም ስነ ልቦና ችግር ያላቸው ሰዎች የሙዚክ ቴራፒ ኤክስፐርቶች ሄደው በዛ በስተቱ ባሉበት ክፍል ውስጥ የሙዚቃ ቴራፒ ሲያደርጉ የዚህ ባለሙያዎች አሉ። የሙዚክ ቴራፒስቶች አሉ፣ በየሆስፒታሉ ይሰራሉ፣ በተለያየ ቦታ ይሰራሉ። እና ልክ ነው፣ ለሕክምና ስራ ይውላል።
የሙዚቃና የአንጎልን ቁርኝት ይልቁንም ሙዚቃ በህይወታችን ውስጥ የሚኖረውን የላቀ ፋይዳ ተንተርሶ ነው የአንጎል ሐኪሙንና ሙዚቀኛውን ምን አገናኛቸው ላሉን አድማጮቻችን በውይይታችን በሰፊው እንደየሙያችሁ እንደምትጠበቡባቸው መስኮች የበኩላችሁን ያካፈላችሁን ሌላ መሰል አጋጣሚ ሁለታችንም መልሰን እናገኝበት ከተፈጠረ እናገኛችኋለን። ፕሮፌሰር ዮናስ እንዳለገዳ፣ ሄኖክ ተመስገን እንግዶቼ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ። ለለለለ ለለለ